አሁን የተጋፈጠቻችን መሰረታዊ ስትራክቸራል ችግሮች አሁን ያለው የህገ መንግስታዊ መዋቅር ችግር ነው በያሉስ ናሽናል ፌደራሊዝም የፈጠረው ችግር ነው በያሉስ
መጀመሪያ ስለ ህገ መንግስትና ስለ አንድ አገር ስርዓት በሚነጋገርበት ጊዜ ከህዝቡ ህልም መነሳት አለበት። አሁን የምናወጣው ስትራክቸር የዛሬ 100 አመት የት ለመድረስ ነው? እዛ ህልማችን ጋር ለመድረስ ይረዳናል ብለን ከዛ ወደ ኋላ ተመልሰን ነው ስርዓት ምን መሰረተው።
የወቅቱን የኢትዮጵያ ይዞታ ግጭት ሰላም በአንድ አገር ህዝብ አብሮ የመኖር ጣላይ የተደቀነ ፈተና መንስኤዎቹና ወደፊት የሚያራምዱት መንገዶች ክርክሩ ከሚያተኩርባቸው ጭብጦች ውስጥ ናቸው። የምሽቱ ምትንክርክራቸው ታዲያ በቀደመው የሁዱ ፕሮግራማችን መጨረሻ ባነሳ ነውና በእንጥልጥል ባሳደር ነው ጥያቄ ነው የሚጀምረው። እንደድሬው ላስቀድም ሁለታችሁም በተለያየ ጊዜ አጽፋችሁበታል። ዛሬ ለሚታዩት ልዩነቶች በተወሰነ ደረጃም በመክንያትነቱ ይገለጻል። የኢትዮጵያ ፌደራላዊ አስተዳደር አወቃቀርን የሚመለከቱ ህገ መንግስቱን የሚመለከቱት በአንድ በኩል ችግር ናቸው የሚሉ ወገኖች አሉ። የለም በትክክለኛው መንገድ ስላልተፈጸመ እንጂ በተለይ ደግሞ ለብዙዎች ንትርክ መነሻ የሆነው ማንነትን የጎሳ ወይም የዘውግን ማንነት መሰረት ያደረገ ብሔርተኝነትና ኢትዮጵያዊነት በሚሉት አስተሳሰቦች መካከል ያሉ ልዩነቶች ጎልተው እየተሰሙ ነው። የሀገሪቱንም ዕጣ ፈንታ የዜጎችንም የመኖር መብትና ህልውና አሁን ያለውንም የሰላም ጥያቄዎች እንመልከት። ዶክተር አወል ስፔስ አፍተን አንድ ጽሁፍ መሰጣት እና ተከታዩን ጥያቄ ለስቶል አስቀድም። በእንግሊዝኛ የተጻፈ ጽሁፎን በተወሰነ ደረጃ ሀሳቡ ወስጄ ነው ማነሳለሁ። በማዕከላዊ መንግስት በሚመራው የሀገር አስተዳደርና ራሱን በራሱ የሚያስተዳድር ራስ ገዝ አስተዳደር መኖር መሀከል ያለ መሰረታዊ ወይም አይነተኛ የሪዮት ዓለም ልዩነቶች ናቸው ይላሉ። አሁን ያለው ሁኔታ ሲገልጹ የማይታረቁ የሚመስሉም ይሏቸዋል። በልማድ የብሔር ማንነት የሚባለውን ዘውግን መሰረት ባደረገ ብሔርተኝነትና ቀደም ብዬ ባነሳሁት በኢትዮጵያዊነት መሀከል ያለው ልዩነት በሌላ በኩል እኔ ይበልጣለሁ ከሚል ከብዙዎች ላይ የሚጫን የብሔርተኝነት አይነት የቀደመ ያሉትን አስተሳሰብ ከማወደስ ዝንባሌ ጋር የሚያያዙታል። እስኪ አድማጮች መረዳት በሚችሉት ዛሬ ካለው ሁኔታ ጋር የሚታይ በእነኚህ የብሔር ማንነት ጥያቄዎችና ኢትዮጵያዊነት መሀከል ያለው ልዩነት እንዴት ነው ዛሬ ላሉት ችግሮች ምክንያት የሆኑት?
በኔ እይታ ኢትዮጵያ አሁን እየተጋፈጠች ያሉ መሰረታዊ ስትራክቸራል ችግሮች አሁን ያለው የህገ መንግስታዊ መዋቅር ችግር ነው በያሉስትም መልቲናሽናል ፌደራሊዝም የፈጠረው ችግር ነው በያሉስትም መልቲናሽናል ፌደራሊዝምን እንደ ህገ መንግስታዊ መዋቅር ፈጠሩ በኋላ ያንን ሲስተም እንዲሰራ ከማድረግ ይልቅ strategically አንዱ ህዝብ ከአንዱ በማጋጨት ራሳቸውን ስልጣን ለማራዘም የሰሩ ሰዎች ምናልባት ህገ መንግስቱ አሰጭ መስራት የነበረበትን የተለያዩ ብሔርና የተለያዩ ቋንቋ ያላቸውን ህዝቦች አኮሞዴት አድርጎ ኔሽን ቢልድ የማድረግ ስራ ከመስራት ይልቅ ምናልባት አሁን የምናያቸውን አይነት ችግሮች ኦን ዘ ሳይድ ፈጥሮ ሊሆን ይችላል። ዲስኮርሱ ሰዎችን ከማቀራረብ ይልቅ ሰዎችን የማራራቅና ዲስኮርስ አንዳንድ ኢፌክት አለው ሴክቶ አንዳንድ ቫዮለንስ ሊሆን ይችላል። እሱም ወደዛ ሁኔታ አምርቶ ሊሆን ይችላል። ከዛ በተረፈ ግን እኔ ህብረ ብሔራዊ ፌደራሊዝም በራሱ አሳጭ አሁን ላለንበት የፖለቲካ ክራይሲስ መስረት ነው የሚል ግንዛቤ የለኝም። በመጀመሪያ ያው 1991 ላይ ከዛም በህገ መንግስት 1995 ላይ ስራ ላይ የዋለው ይሄ መልቲናሽናል ፌደራሊዝም አንዳንድ ኤትኒክ ፌደራሊዝም የሚባለው በጽንሰ ሐሳብ ደረጃ ስልጣንን በክልል ደረጃና በፌደራል ወይም በማዕከል በመገደብ የፌደራል መንግስት የተወሰኑ የራሱ እሱ ለይነሱ ስልጣኖች ሰጥቶት ክልሎች የራሳቸው ስልጣን ሰጥቷቸው በዚህ ውስጥ ያሉ ዋና ዋና የሚባሉ ፖለቲካ ጥያቄዎች መልስ የሚያገኙበት ፕሮሰስ ነው። ቀላል ሲስተም አይደለም፣ አስቸጋሪ ሲስተም ነው። ነገር ግን በሌላ መልኩ ሊመለሱ የማይችሉ ፖለቲካዊ ጥያቄዎች በተለይም ደግሞ ራስን የማስተዳደር የራስን ባህል የራስን ቋንቋ የማስተዳደር ጥያቄዎች የሚኖሩ ከሆነ ፌደራሊዝም ብዙ አገሮች ላይ በዚህ አይነት መልኩ ስራ ላይ ሲሆን ቆይቷል። አንዳንዴ ኮንስቲቱሽናል ፌደራሊዝም የምንለው እንደ ኢትዮጵያ አይነት አሁን ፌደራሊዝም በራሱ በህገ መንግስት የተቀመጠበት ሁኔታ አለ። ዲዛይን የተደረጉ አገሮች አሉ። አንዳንድ ጊዜ ህገ መንግስቱ ያንን ባይፈቅድ እንኳን በሂደት ህዝቦች ጥያቄ እየጠየቁ ሲሄዱ እነዚህ ጥያቄዎች በህጎች የሚመለሱበት ሁኔታ አለ። ዩናይትድ ኪንግደም እኔ የምኖርበትን ሀገር አሁን ብንወስድ በተግባር በህገ መንግስት አንጻር ዩኒተሪ ሀገር ነው፣ በተግባር ግን ፌዴራሊዝም ነው። ፌዴራሊዝሙ በጎሳ ላይ የተመሰረተ በብሔር ላይ የተመሰረተ ፌዴራሊዝም ነው። ስኮትላንድ እንደ ብሔር የራሱ መንግስት አለው፣ ዌልስ የራሱ መንግስት አለው፣ ኖርዘርን አይርላንድ የራሱ መንግስት አለው። ከዛ ውጭም ዩሮፕ ውስጥ ብዙ በዛ ደረጃ የተዋቀሩ ሀገሮች አሉ። ቤልጅየምን መውሰድ እንችላለን፣ ስዊዘርላንድን መውሰድ እንችላለን፣ ስፔንን መውሰድ እንችላለን፣ ከዛ ውጭ ካናዳ መውሰድ እንችላለን፣ ኢንዲያ ማየት እንችላለን። ብዙ አገሮች የኢትኖ ሊንጉስቲክ የሚመስል ስትራክቸር ባለው መልኩ የተዋቀሩ መሰረታዊ የሆኑ በሌላ አይነት መልኩ ሊመለሱ የማይችሉ የፖለቲካ ጥያቄዎች መንግስታት ለመመለስ ጥረት ያደረጉበት ብዙ ምሳሌ አለ። ኢትዮጵያ ውስጥ ይሄ ሲስተም 1991 ላይ በትራንዚሽናል መንግስቱ ወቅት ከዛ በኋላ በህገ መንግስት 1995 ላይ ተግባራዊ የሆነ አንፎርችኔትሊ ተግባራዊ የሆነበት ሁኔታ አንድ ህገ መንግስቱም እራሱ የተረቀቀበት ሁኔታና ስራ ላይ የዋለበት ሁኔታ ዲሞክራቲክ አልነበረም። እሱ ትልቅ ችግር ነው። ከዛ በኋላ ተግባራዊ የተደረገበት ሁኔታ ዲሞክራቲክ አልነበረም። አሁን ኢትዮጵያ ላይ ስልጣን ላይ ሆነው ይሄ ስርዓትን የሚያመጡት ግለሰቦች ይሄ ስርዓት በዛ አይነት መልኩ ተግባራዊ እንዳይሆን አንዲሞክራቲክ በሆነ መልኩ እንጸድቅ ትልቅ ሚና የተጫወቱ ሰዎች ናቸው። እና አሁን እያየን ያለነው ትልቁ ክርክር ምንድን ነው? በአንድ በኩል ኢትዮጵያ ውስጥ ለምናያቸው ችግሮች ሁሉ መሰረታዊ መንስኤው በ1995 ተግባራዊ የተደረገው ህገ መንግስት ነው የሚሉ ይህንን ህገ መንግስት በተለያየ አይነት መልኩ እንዲቀየርና ሞር ሴንትራላይዝድ ዩኒታሪ በሆነ ሲስተም እንዲተካ ይፈልጓሉ።
መልካም። በርካታ ጥያቄዎች እንዲነሱ የሚጋብዙ ሐሳቦችን ዘርዝረዋል። ነገር ግን መቀባበል ስላለባችሁ አቆያቸዋለሁ። በተለይ ቅድም በምሳሌ ያነሷቸው ፌደራላዊ አስተዳደር ያለባቸውን ሀገሮች ኢትዮጵያ ውስጥ ያለ ፌደራላዊ አስተዳደር ይዞታ ጋራ በቅርበት ማነጻጸር ይጠይቃል። በተለይም ደግሞ ዲሞክራሲ በሌለበት እንዲህ ያለው አስተዳደራዊ አወቃቀር ሊኖረው የሚችለውን ተጽዕኖም አብሮ ማንሳት ይጠይቃል። ጥያቄዎች ላቆይና አቶ ደረጀ እርሶን ላስቀድም። እርሶ ቀደም ብሎ በቀረቡት አስተያየቶችም ነው መሰረታዊ ጥያቄም ላይ ያለውን ሐሳብ።
ኦኬ። እኔ ብዙ ጊዜ ከስሙን ይሄ ብሄር ፌደራሊዝም፣ ኤትኒክ ፌደራሊዝም፣ ፌደራሊዝም ምናምን እያሉ ስሙን እያነሱ መወያየቱ ይሄን ያህል አንድን ነገር በደንብ ለመረዳት አስፈላጊ አይመስለኝም። እንዳውም ትንሽ ችግር የሚፈጥር ይመስለኛል። እና ይሄንን የማየው በተለየ መልኩ ነው። ከዶክተር አወል ጋር የምንስማማባቸው አንዳንድ ነገሮች አሉ። ግን መጀመሪያ ስለ ህገ መንግስትና ስለ አንድ አገር ስርዓት በምንነጋገርበት ጊዜ ከህዝቡ ህልም መነሳት አለብን። ህልሙ ግን የዛሬ 100 ዓመት የት ነው የምንደርሰው? የት ለመድረስ ነው? አሁን የምናወጣው ስትራክቸር የት ለመድረስ እዛ ህልማችን ጋር ለመድረስ ይረዳናል ወይ ብለን ከዛ ወደ ኋላ ተመልሰን ነው ስርዓት የምንመሰርተው። ባለፈው 27 ዓመት የነበረውን እውነት ለመናገር እንደው እንደ መንደርደሪያም እንደ መነሻም አድርጎ ለማየት በጣም አስቸጋሪ ነው። ምክንያቱም ስርዓቱ ራሱ ሲመሰረት የሁሉንም ሰዎች አመለካከት ለማካተት የሞከረ ስርዓት አይደለም። የተወሰነ የፖለቲካ አመለካከቶችን ሪፍሌክት የሚያደርግ ስርዓት ነው የተመሰረተው። እነዚህ የፖለቲካ አመለካከቶች ዛሬም አሉ እና ምንጫቸው የማርክሲስት ሌኒኒስት ፊሎሶፊ ጋር የተገናኘ ነው እና ችግሮችን የምናይበት ጨቋኝ፣ ተጨቋኝ፣ ነጻ አውጪ የሚል ፎርሙላ ነው የሚከተሉት እና እነዚህ የብሔር ችግሮች በሚታይበት ጊዜ የተጨቆነ አለ፣ የሚጨቁን ገሌ ነው ይባላል። ከዛ በኋላ ነጻ አውጪው ደግሞ ፎርሙላ ያወጣለት የግለሰቡን በየቦታው ያለውን የግለሰቡን ህልምና ፍላጎት የሚያንጸባርቅ ሲስተም ለመፍጠር ሳይሆን የሰውየውን ችግር አውቃለሁ በሚሉ ሰዎች ለዛ ሰው ለዛ ህዝብ ችግር መፍትሄ መስጠት ነው ሲደረግ የነበረ። ብሔር ብሔረሰቦች ባህላቸውን፣ ቋንቋቸውን የሚያሳድጉበት፣ በራሳቸውን የሚያስተዳድሩበት የፌደራል ስርዓት መኖር እንደሚገባው በጣም እረዳለሁ። የምደግፈውም ሲስተም ነው። በዚህ በአሜሪካም በፌደራል ሲስተም ነው የምኖረው። ያንን ፌደራል ሲስተም በጣም ጠንቅቄ አውቀዋለሁ። ዋናው አንድን ሲስተም ስርዓት የምገመግምበት ሶስት መለኪያዎች አሉ። አንደኛው እኩልነትን ያስከብራል ወይ? ያለው ህግ ለሁሉም በእኩልነት ተግባራዊ ይሆናል ወይ? መብቶች በእኩልነት ተግባራዊ ይሆናል ወይ? ፍሪደምን የግለሰብ ነጻነት ይጠብቃል ወይ? ሶስተኛው የዴሞክራቲክ መብቶችን ያስከብራል ወይ? እና ያንን የሚያስደርግ ሲስተም የፈለከውን ስም ልትሰጠው ትችላለህ፣ የብሔር ኤትኒክ ፌደራሊዝም ልትለው ትችላለህ፣ ግን ያንን ሶስት መለኪያዎች የሚያሟላ ሲስተም መፈጠር አለበት። ያ ግን የሚፈጠረው በክልል ደረጃ ብቻ አይደለም፣ በፌደራል ደረጃ ብቻ አይደለም፣ በወረዳም በዞንም በከተማም ደረጃ ሰው የፈለገውን መምረጥ መቻል አለበት። ይሄን አይነት ሲስተም ስላልነበረ ለምሳሌ ትግራይ ውስጥ አሁን እንደምናየው አንዳንድ ቦታ እኛ በቋንቋችን መናገር እንዳንችል ተደርገናል፣ በቋንቋችን መማር እንዳንችል ተደርገናል ይላሉ። የተለያየ ቦታ ያሉ ሰዎች ከፍተኛ ጥቃት ይደርስባቸዋል። በራሳቸውም ብሔር የሚመሩ የኦሮሞ ሰዎች በራሳቸው ብሔር አስተዳዳሪዎች ጥቃት ይደርስባቸዋል። ስለዚህ የምትፈጥረው ሲስተም የግለሰቦችን መብት እኩልነት ዴሞክራቲክ መብቶች የሚያስከብር መሆን አለበት። ያ ስርዓት አይደለም አሁን ያለው። አሁን ያለው ስርዓት የብሔር ዲክቴተርሺፕ ልትለው ይችላል፣ ብሔር አምባገነንነት ልትለው ይችላል። ኢትዮጵያ በመጀመሪያ ደረጃ 10 ክልል ነው ያለው ኢትዮጵያ ውስጥ። አሁን ሲዳማን ጨምሮ ግን 10 ብሔሮች አይደለም ያሉት፣ በጣም ብዙ ብሔሮች ነው ያሉት። ቋንቋዎች ያሉት ከ80ም ሊደርሱ ይችላሉ ይባላል። ሰዎች የሚግባቡባቸው ቋንቋዎች ከ45 በላይ እንዳሉ ምንም ጥርጥር የለኝም። እና በየቦታው ያሉ የራሳቸውን በፌደራል ሲስተም እኮ አንድ ስቴት ውስጥ በአንድ አካባቢ የራሱ የትምህርት ፖሊሲ ሊኖረው ይችላል። የራሱ የባህሎች ጉዳይ የሚመለከት የራሱ ፖሊሲ ሊኖረው ይችላል። በትግራይ ክልል ውስጥ ኦሮሞ የበዛበት ኤሪያ ካለ የራሱን ልጆች በኦሮምኛ ማስተማር መቻል አለበት። በአማራም ኤሪያ እንደዛ። ምንም ግን ተግባራዊ ለማድረግ አሁን ባለው ስትራክቸር ተግባራዊ ማድረግ የሚቻል አይመስለኝም።
መልካም ጠንካራ ሐሳቦች አንስታችኋል። ለክርክር ብቻ ሳይሆን የሚነሱት ሐሳቦች በርግጥም የሚረዱ ኢትዮጵያውን ካለችበት ሁኔታ ወደፊት ሊያራምዱ የሚችሉ ብዙዎች ህይወታቸውን ጭምር ያጡበት ያሉበት ሁኔታ እንዲቀየር አንታ የሆነ ተጽዕኖ ማሳደር የሚችል ክርክር በተከታታይ እናደርጋለን። ዶክተር አወል ሰዓቶን ገፍተው ፈቃደኛ ሆነው ስለቀጠሉ አመሰግናለሁ።
አንድ ብሪፍ ዩኒት ነገር ልጨምረኝ አሁን ያነሱት ነገር ላይ አክቹሊ አይ ቲንክ ብዙ የምንለያይ አይመስለኝም። አንዳንድ ያነሱት ነገር ላይ ምናልባት ያላሉት ኤክስፕረስ ያላደረጉት ግን የሚያስቡት ነገሮች ላይ ነገር ካለለ በስተቀር ማለት ነው። ለምሳሌ አሁን ያለው አንድ ስርዓት መለካት ያለበት እኩልነትን፣ ነጻነትን፣ ዲሞክራሲን ያስከብራሉ ያስከብርም ከሚል አንጻር ማው መቻል አለበት ያሉት ነገር አለ። እስማማለሁ። ከዛ አንጻር መለካት መቻል አለበት። እነዚህ ግን ብቸኛ መስፈርቶች አይደለም። ከዚህም በተሻለ ህዝቦች አስፈልጋሉ ብሎ የሚያስቧቸው ነገሮች ካሉ እነዛም እንደ መስፈርት መታየት መቻል አለባቸው። አሁን ያለውን የኢትዮጵያ ህገ መንግስት ስናይ እኩልነትን፣ ነጻነትንና የግለሰብ ነጻነትን የሚጨምሩ እና ዲሞክራሲን መስፈርት አያደርግም ልንል የምንችልበት ህገ መንግስታዊ መሰረት ምንም የለም። እኩልነትን
ካላቶች አሉ፣ ስትራክቸሩ የለም።
ክርክሩ ሞቅ ሲል ሲደራ ነው በጊዜው መቀጠል ባለመቻላችን ለመቋጨት የተገደድ ነው። ባልተቋጩና ባልተሰሙ መከራከሪያዎቻቸውም ዶክተር አወል አሁን ያለው የኢትዮጵያ ፌዴራላዊ ስርዓት ሲዋቀር ምንም እንኳን ፈልገንና ዲሞክራሲያዊ በሆነ መልኩ ተሳትፈን አጥቀን የተቀበልነውና ስራ ላይ ያዋልነው ስርዓት ባይሆንም አፈጻጸሙ ችግር ቢኖርበትም በመዋቅር ደረጃ ግን አብዛኛው ህዝብ ሲጠይቀው የነበረውን ጥያቄ የሚመልስ በመሆኑ ሙሉ በሙሉ ሊፋቅ አይገባም፣ አስፈላጊ ነው፣ ጥሩ ነው ሲሉም ይሞግታሉ። አቶ ደረጀ በበኩላቸው ሰዎችን በማንነታቸው ብቻ ቆልፎ ያስቀመጠ አጽንኦት ሰጥተው ነጻነትን ያፍናል ያሉትን ይዘረዝራሉ። አንድ ሰው በተወለደበት ስፍራ አድጎ ከዚያው ይሞታል በሚል አይነት የግለሰብን ነጻነት ከቦታ ቦታ የመንቀሳቀስ መብትና የካፒታል ዝውውርን የሚገታ አወቃቀር ነው ሲሉም ይከራከራሉ። ፈንከትከት አድርገው ማየት የሚጠይቁ አነጋጋሪ አወያይና አከራካሪ ጭብጦች ናቸው።
ታዲያ ለክርክር ያህል የኔ ብቻ ልክ በሚል መንፈስ ሳይሆን በግል ከመናምንበት የሚለየውንም ጭምር እህ ብሎ አንዱ የሌላውን ለመስማትና በምክንያት ለመወገድ ያልሰሩና ለጥፋት የዋሉትን በግልጽ ለይቶ በተጨባጭ አገሪቱንና ህዝቧን ወደፊት ለራምዱ የሚችሉትን ሐሳቦች ፈልቅቆ ለማውጣት በሚረዳ መልኩ ክርክሩ ይቀጥላል። አድማጮች በድረገጻችን ላይ ሰፊውን ዝርዝር ታገኛላችሁ። ለአሁኑ ግን የክርክሩን ተሳታፊዎች ዶክተር አወል ቃሲም አሎንና አቶ ደረጀ ደምሴ ሙልቱን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።